ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ ቋንቋችን ዛሬ ሐሙስ ህዳር 8 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሐሙስ ህዳር 8 ቀን 1080 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል እስከ መቼ?
በቅድሚያ ዜና በማስከተልም ወቅታዊውን ሁኔታ በሚመለከት የተዘጋጀውን የፍኖተ ዲሞክራሲ ሀተታ እናስከትላለን። ውሸቱና የሐሰት ፕሮፓጋንዳው እየተስፋፋና እየባሰበት ሄዷል። ያልነበሩበትን ያላዩትን ያልሰሩትን ተደብቀውም ሆነ በግልጽ የሚወሻክቱ በማህበራዊ ሚዲያ አለሐፍረት በመቀላመት ላይ ናቸው። ለምን ይዋሻል በሚል ከዚህ ቀደም በኢህአፓ በተከታታይ ቀርቦ ከነበረው ቁጥር 8ን አሰምተን የመጀመሪያው ክፍል ፕሮግራማችን ይተናቀቃል።
በወያኔና በአገዛዙ የስልጣን ይገባኛል የጥቅመኞች ጦርነት ዛሬም አገሪቱን ለከፋ ችግር እንደሚዳርግ አስተነገረ። ጦርነቱ የተደረገው ስልጣን ለማስጠበቅና ስልጣን ለመቀማት በቋመጡ ሁለት ኃይሎች መካከል ሲሆን በዚህ መሃል የወደመው የሀገሪቱ ዜጋ ነው። ወያኔ የትግራይን ወጣት ካስጨረሰ በኋላ ሞት ወደ እሱ ሲጠጋ ስልጣንን አንቃወምም ወቀናም እንሰጣለን ብለው ከኮሎኔሉ ጋር ዳሩና መሃሉ የማይታወቅ ቀጥ የሌለው ድርድር አድርገዋል። በዚህ መሃል ግን ፖለቲከኛ ነን የሚሉት ሩቅ ሆነው ከማመልከት ውጭ ህብረተሰቡን ለማዳንና ለማንቃት የሰሩት ስራ እንደሌለም በተዘሰፈቁማል። አገዛዙ በስልጣኑ አይምጡብኝ እንጂ ሚሊዮኖች ባንድ ቀን ቢያልቁ ለነሱ ጉዳይ አይደለም በማለት ኢትዮጵያንን በብዙ መከራና ውጣ ውረድ ውስጥ እንዲያልፉ ፈርዶባቸዋል። በአጠቃላይ ሁለቱ ጸረ ህዝብ ኃይሎች በንጹሃን ደም ከተራጩ በኋላ ስልጣናቸውን አስጠብቀው አንድና አካባቢ ለመጨቆን ተስማምተው ተለያይተዋል። ፕሪቶሪያ ሄደው የተደራደሩት ስለ ወደመው ህዝብ ወልቃይትና ራያም እንዳልሆነም ተገልጿል። መጨረሻም የፕሪቶሪያው ስምምነት ስለ ስልጣን ክፍፍል የተደረገ ነው የተባለ ሲሆን አሁን በስምምነቱ መሰረት ወያኔ ወደ አገዛዙ ሲያንጋጥጥ ትግራይን እንዲያስተዳድር የኮሎኔሉ እቅድ ወንበሩን ማደላደል እንደሆነ በተግባር የሚታይ ያደባባይ ሐቅ ሆኗል። የለሚኩራ ክፍለ ከተማ ኗሪዎች ቤታቸውን ያላግባብ እየፈረሰባቸው መሆኑን ተናገሩ። የለሚኩራ ክፍለ ከተማ ወረዳ 14 ኗሪዎች ቤታቸው ለልማት ይፈለጋል በሚል የማፈናቀል ሴራ በኤክስካቫተር እንዲፈርስ እየተደረገ መሆኑን ገልጸዋል። ከሰሞኑ በወረዳ 14 ኮሊቲ ሰፈር ብቻ 109 የሚሆኑ ቤቶች መፍረሳቸውን የተናገሩት ኗሪዎቹ ቤታችን እየፈረሰ በመሆኑ አሁን ላይ ለከፋ አደጋ እየተጋለጥን ነው ብለዋል። ከዚህ በተጨማሪም ከትላንት ንጋት ጀምሮ ሰፈሩ በፖሊስ ዙሪያውን ከተከበበ በኋላ ቤታችን በኤክስካቫተር እንዲፈርስ እየተደረገ ነው የሚል ማመልከቻ ቢያስገቡም እንኳን በአገዛዙ በኩል ግን ትታሰራላችሁ፣ ትገረፋላችሁ፣ ትዘረፋላችሁ የሚል ዛቻ እንደደረሰባቸው በመረት ገልጸዋል። ተራው ግረው ባገኙት ገንዘብ ገስተውና በከፍተኛዎች ገንዘብ ለብዙ አመት የነበሩበትን ቤት ህገወጥ ነው ለልማት ይፈልጋል በሚል የማፍረስ ሂደቱንም እንደዚጋ በጣም አሳዛኝና ተስፋ አስቆራጭ ነው ሲሉም አክለዋል። በአገዛዙ አደጋ ላይ የወደቀው የጋሞ ዞን የትምህርት ፖሊሲ ተቃውሞ አስነሳ። የጋሞ ዞን አገዛዝ ከኬጂ እስከ 8ኛ ክፍል ድረስ ሁሉም ትምህርቶች በጋሞኛ እንዲሰጡ መመሪያ አወርዷል። ከህዳር 13 2015 ዓ.ም ምረት ጀምሮ በዞኑ ውስጥ ያሉ የመንግስትም ሆነ የግል ትምህርት ቤቶች በጋሞኛ ትምህርት የማይሰጡ ከሆነ ንግድ ፍቃዳቸው የተነጠቀ እንዲታሸጉ መመሪያ አወርዷል። ከዚህ ጋር ተያይዞ ጋሞኛ የሚያስተምር መምህር እንኳን በሌለበት እንዴት ልጆቻችንን በጋሞኛ ተማሩ ትላላችሁ? ልጆቻችን በአማርኛ አፍ መፍቻ ቋንቋቸው ይማሩልን በሚል ወላጆች ተቃውሞ ወጥተዋል። ጥያቄያቸው የማይመለስ ከሆነ የትኛውንም የመፍትሄ እርምጃ ለመውሰድ ኮሚቴ በማዋቀር ላይ ስለመሆናቸውም ተገልጿል። አንድ የአማራ ፋኖ በይፋ መመስረቱ ተሰማ። በዚህም ለመላው የአማራ ህዝብ እንዲሁም ለአማራ ወዳጆች በሙሉ ፋኖ የእንኳን ደስ አላችሁ መልእክት አስተላልፏል። የዝናብ ውሃ ጠብታዎች በአንድ ካልተሰበሰቡ ወንዝ መሙላት አይችሉም ያሉት ፋኖዎቹ የአማራ ህዝብና ፋኖ በተለያየ መንገድ ልዩነት ተጉዘን የመጣብን ችግር መግፋት አንችልም ትግሉ ተጽኖ እንዲኖረውና ጥላትንም ማሸነፍ እንዲቻል የጋራ ጥላታችን በጋራ በመሆን መታገል ይገባናልም ብለዋል። አከለውም ልዩነትን በማጥፋት እንጂ በልዩነት መመከት ባለመቻሉ ጥላታችንን እኛን ለማጥፋት በጋራ እንደተስማሙበት ሁሉ እንደ አንድ በርሜል ውሃ አንድ በመሆን የዳደብዳቢያችንን መግደድ ይኖርብናል ሲሉም ጥሪ አድርገዋል። ከአማራ ወጣቶች ማህበር በሸዋ የደራን ጉዳይ በተመለከተ ወቅታዊ መልእክት ተላለፈ። ሸዋ ደራ የአማራ ማንነት ጥያቄ እንዳለበት ቢታወቅም ከዚህ በፊት እንደሌሎቹ የአማራ ጥያቄዎች ማለትም እንደ ወልቃይት ራያ መተከል በሁሉም የአማራ አንደበት ትኩረት አልተሰጠውም። ይህን ተከትለው ሰሞኑን በኦሮሞ አካባቢ ተንሰራፍቶ ንጹሃንን በማንነታቸው እየለየ አማራን እየጨፈጨፈ ሀብትና ንብረት እያወደመ ያለው የኦህዴድ ኦነግ የግንጠላ ቡድን ለአስተዳደር አመችነት በሚል የፖለቲካ ከአማራው አካባቢ ወደ ኦሮሞ የተካለለው ደራ በኩል በተደጋጋሚ ወረራ በመፈጸም ከፍተኛ የሆነ መሰዋዕትነት እያስከፈለ ያለው ተስፋፊ ኃይል የሽብር ተግባር በደራ ወረዳ በኩል መጠነ ሰፊ የወረራ ጦርነት በመክፈት ማንነትን መሰረት ባደረገ መልኩ በሰውና በቁስ ላይ ውድመት አድርሷል። በተለይም በሴቶችና በህፃናት ላይም አሳፋሪ ድርጊት ፈጽሟል። ከዚህ በተጨማሪ ማንነትን መሰረት ባደረገ መልኩ በርካታ አማራ የሆኑት ንጹሃን ዜጎች አግቶ መውሰዱም ታውቋል። የሽብር ቡድኑ ከፍተኛ የሆነ ኃይል በማሰማራት ከህዳር 2 2015 ከሌሊቱ 7 ሰዓት እስከ ህዳር 4 2015 በደራ ንጹሃን አማራዎች ላይ የወረራ እኩይ ድርጊት በመፈጸሙ ምክንያት በመከላከል ላይ ሳሉ በርካታ ወንድሞቻችን የህይወት መስዋዕትነትም ከፍለዋል። ይበንዲ እንዳለ በጣም አሳዛኝ ተግባር የነበረው ግን ጀማለይ ያለው የፌደራል ፖሊስ ትዛዝ አልተሰጠኝም በማለት ጉዳዩን ጆሮ ዳባ ልበስ ብሎ ምንም አይነት እንቅስቃሴ ሳያደርግ በዚህ ደረጃ ወረዳውንና ከተማውን የሽብር ቡድኑን ሲወር በዝምታ ማለፉ እጅግ በጣም ያሳዝናል ያሳፍራልም ብለዋል። በመጨረሻም ያካባይ ሚሊሻና አርሶ አደርን ዘመናዊና የቡድን መሳሪያ ከታጠቀና ከፍተኛ ኃይል በማሰማራት መጠነ ሰፊ የወረራ ጦርነት የከፈተውን የሽብር ቡድን በመመከት መስዋዕትነት ጭምር በመክፈል ላበረታታችሁት ታሪካዊ ተጋድሎ እንደ አንድ ትውልድ ታሪክ ጽፋችኋልና አልሞታችሁም የሚል የማጠናከሪያ ሐሳብም ተሰጥቷል። ከረፈደም ቢሆን መጣችሁ አካባዩን ከወራሪው ኃይል በማጽዳት ኃላፊነታችሁን የተወጣችሁ አካላትን ካልብ እናመሰግናለን የሚል መልእክትም ከወጣቶች ተላልፏል። በመጨረሻም መስለው የአማራ ህዝብ እንደ ወልቃይት ራያና መተከል ሁሉ ስለ ሸዋ ደራ እርስቱ ትኩረት እንዲሰጥ መልእክት ተላልፏል። ከኦሮሞና ቤንሻንጉል ተፈናቅለው ምዕራብ ጎጃም ቋሪት የሚገኙ ተፈናቃዮች ከፍተኛ ችግር ውስጥ መሆናቸው ታወቀ። ተፈናቃዮቹ የገጠማቸውን ችግር ተከትለውም አስቸኳይ ሰብአዊ እርዳታ እንዲደረግላቸውም ጠይቀዋል። በተለይ ጊዜያት ከኦሮሞና ከቤሻንጉል ጉምዝ አካባቢ በጽንፈኛ ኃይሎች ተፈናቅለው ወደ ምዕራብ ጎጃም ዞን ቋሪትና በሌሎች ወረዳዎች መግባታቸው ይታወቃል። በተለይም በቋሪት ወረዳ ከገቡት ከ85000 በላይ ተፈናቃዮች መካከል ከ22000 በላይ የሚሆኑት ለከፍተኛ ችግር መዳረጋቸውን ተወካዩ ገልጿል። ተሰበሰበን ጥያቄ እንዳናቀርብ አገዳዙ በግልጽ ከልክሎናል የሚሉት ተፈናቃዮች ችግሩ የሚሳፋው ከምስራቅ ወለጋ ዞን ሊሙ ወረዳ በተፈናቀሉት ላይም ነው ብለዋል። በተጨማሪም ከተለያዩ እርዳታ ሰጪ አካላት ጋር እንዳንገናኝ ክልከላ እየተደረገብን ነው። ከቀይ መስቀልም ሆነ ከሌላ ተቋም የሚመጣ ድጋፍም በአግባቡ ሊደርሰን አልቻለም ሲሉም አመረዋል። በመጨረሻም በምዕራብ ጎጃም ዞን ቋሪት ወረዳ የሚኖሩ እነዚህ ተፈናቃዮች አስቸኳይ የሰብአዊ እርዳታ እንዲደርሳቸውም ጠይቀዋል። እርዳታ አከፋፋዮች ላይም ተገቢ ምርመራ እንዲደረግባቸውም ለህዝብ ጥሪ አቅርበዋል። ለዕለቱ የነበረን ዜናዬን ይመስል ነበር። ከጣሪ የፍኖተ ዲሞክራሲ ዝግጅቶቻችን ጋር አብራችሁን ቆዩ።
የሐሙስ ህዳር 8 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ አተታ ሲያውቀተኛ ቢጠሩት አይሰማም። ከሬት ስኳር አይወጣም። ወያኔ ወያኔነቱን ዲለቅ ሊተው ቢፈልግም አይቻለውም ካል አመታት አልፈዋል። ይህም ከጭፍን ጥላቻ የተነሳ ሳይሆን ከብዙ ጊዜ ተመክሮና የደም ዋጋ ያስከፈለ ትምህርት ነው። ድርድር ያሉት ቀለሙ ሳይደርቅ የወያኔው የራያ ቱልቱላ ጌታቸው ረዳ ስምምነቱ ወያኔን አይመለከተም የትግራይን መንግስት እንጂ ትጥቅ ሊፈታ የተስማማው ሲዋጋ የባጃው አይደለም ወዘተ በማለት ቀበጣጥሮ ስምምነቱን ባዶ ሊያደርገው መከራል። የነፍስ አባቱ አሜሪካ ደግሞ በግርግር በርዳታ ሽፋን በ1980ዎቹ እንዳደረገው ወያኔን ሊረዳ ሲነሳ ከትግራይ ምድር የአማራ ሚሊሻ መውጣት አለበት ሻቢያ ብቻ ሳይሆን ማለትን ተያይዞታል። ወያኔም አሜሪካም ዋና ጣላታቸው አማራው ህዝብ ነው። ከትግራይ ይውጣ ሲሉም ወልቃይት ጠገዴን ራያን አዲያርቃይን ጸለምትን ወዘተ ትግራይ ብለው ለወያኔ አጥልቀውለት ነው። የዚህ ጸረ ኢትዮጵያ አቋማቸው መዘዙን ያከፋው 4 ኪሎ መንግስት ነኝ ያለው ቡድን ደጋፊያቸው መሆኑ ነው። ኮሎኔሉ ስለ ጦርነትና ሰላም በተደናገረና አስቂኝ ሊሆን በቻለም ደረጃ ፓርላማው ለሚለው ማናለብኝ ብሎ እየለፈፈ ነው። ስምምነት ያሉት ለኢትዮጵያ የማይበጅ መሆኑን ይበልጥ ግልጽ ያደረጉ ናቸው። ምርት በምርት ሆነናል በሚል በተራበው ህዝብ ላይ የሚያሾፈውን ኮሎኔል አሁንም ፍጅቱን አናይም ጥቃት ወንጀሉን አናይም በሚል የሚደግፉት በህዝብ ላይ ተጨማሪ ጉዳት አድራሾች ናቸው። ፍጹም ዝምታ ሰፍኗል ባይባልም አገር ተጠቃች በሚል ሰፊ ቁጣ አገዛዙን ሊያናውጥ ሲቃጣው አይታየም። የኢትዮጵያ ወጣትና ምሁር ትግልን ረሳ ባይባልም ትላንትና ዛሬ ብሎ ማነጻጸር ባንፈልግም ወጣቱ የትውልድ ተክና አገር ጠባቂ ሚናውን እየተወጣ ነው ማለት አንደፍርም። ማል ከተማዋማ ከፖለቲካ ትግል እንብርት ከመሆን አንጻር ደርዘዝ ካለች ቆየች። በፋኖ ደረጃ የተካሄደውና የሚካሄደው ትግል ተስፋ ሰጪ ቢሆንም በአማራው ላይ ቢረባረቡ ሲያሴሩና ሲዘጋጁ ሌላው በዝምታ ካየ ሊያደርሱ የሚችሉት ጉዳት ከፍተኛ ይሆናል። ሰልፋችን ኮሎኔሉን ደግፈን በአድ ላይ ከሆነ አሁንም የትግላችንን ውል እንደፋተን አረጋጋጭ ነው። የባድ ሎሌና ጠባብ ዘረኛ ሆኖ አገራችንን ለባድ አሳልፎ የሰጠው አገዛዝ ላይ ውግዘታችን ማነጣጠር ማተኮር አለበት። ከመጀመሪያው እንዳልነው ወያኔ ትጥቅ ሲፈታ ለማየት አንበቃም ያልነው ሐቅ ነውና ሰበብ አስባብ ድርድረው የሳሉትን ሰው በላ ጥርስ ተንከባክበው የሚያቆዩ ናቸው። ሰላምን ለማግኘት ለምንስ ወደ ጦርነት ተገባ ብሎ ለመሰረታዊ ምክንያት ወይም ችግር መፍትሄ መስጠት ያስፈልጋል። አገልግሎቶች ላይ ማዕቀብ መደረጉ የርዳታ ምግብ መድኃኒት አይደለም የጦርነቱ ምክንያት። ሻዕቢያም የአማራ ልዩ ኃይልም አይደሉም ምክንያቶቹ። በ1983 ዓመተ ምህረት ስልጣን ከያዘ በኋላ የአማራውን መሬት ህዝቡን አፈናቅሎ ገድሎ የያዘው ወያኔ ነው አንዱ ምክንያት። 27 ዓመታት ሙሉ ዘረኛ አገዛዝን ማስፈኑም ነው። የህዝብ ትግል ወግድ ሲለው እንብኝ ብሎ ወደ ግድያና ጭፍጨፋ ማቅናቱ ነው ችግር ፈጣሪው። ዋናዎቹን ምክንያቶች ትቶ በውትፍትፍ መስማማትና ሰላም ይመጣል ብሎ ማንጋጠጥ ጎጂ ሞኝነት ነው። ነቃነቃ አንበል እንደራጅ ግለኝነትን አቸንፈን ለሀገር እንታገል ለዘረኛና ጨቋኝ ፍራሽ አንሁን አንመች ስንል በተደጋጋሚ የምንጮኸውም ለዚህ ነው። በሀገራችን ሰላም እንዲሰፍን ፈላጊ የመጀመሪያ ከሚሆኑት አንዱ ኢህአፓ ነው። ትግል ጀምሮ አያሌ መስዋዕትነትን ከፍሏል። በካህዲዎችና ባንዳዎች ጥቃትም መከራና ስቃይን ተቀብሏል። ለሰነፍ ወሬኞች ቀላል ይመስላቸዋል እንጂ 50 አመት በላይ ለአገር ለህዝብ የተገባ ቃል ኪዳንን አክብሮ ከውስጥም ከውጭም ጠላት ጋር ትግል ቀላል አይደለም። ኮሎኔሉ ወያኔ ላይ ሳቴር ይገሉኛል ብዬ ለወራት ልብስ ሳልቀይር ክላሽን ተንተርሽ ተኛው ብሎ ጉራ ሊቸረችር ሊዋሽ ሲጥር ስልጣን ሊይዝ ሰሞን ሰምተነዋል። ለአመታት ብረት ተሸክሞ የሚለብሰውም የረባ ልብስ ሳይኖረው በዱር በገደሉ በዝናብ ባህሩሩ አያሌ መስዋዕትነትን የከፈለው ለቀንም ሆዳደር ሆኖ ቃል ኪዳን ያላፈረሰው ኢህአፓስ ምን ይበል? ሰላም ስንል ዴሞክራሲን ያቀፈ የኢትዮጵያን አንድነት ያልሻረ ሉዓላዊነትን ቅንጣትም ያላስደፈረ ማለታችን ነው። የባርነት ቀንበርን ተሸክሞ ሰላም ያሉትን ብንቀበል ኖሮማ መቼም ለትግል ባልተነሳን የታጋይ ህይወትም ባልተቀጠፈ በቅጥፈት ፕሮፓጋንዳ ጩኸት መበርከቱ ሀቁን ከማየት እንዳንርቅ መጠንቀቅ አስፈላጊ ነው። የደገሱልን ጦርነት ብቻ ነው። ሰላምን አያውቁም። እነሱም ሆኑ የባዕድ አለቆቻቸው የጦርነትና ፍጅት ፋብሪካዎች ናቸው። ጅብ አህያን አያቅፍም፣ እባብ እርግብ አይቀፈቅፍም። የኢትዮጵያ ጠላቶችም ውድ አገራችንን በሚፈልጉት ሳያጠፉ የሰላምና ዴሞክራሲ ባለቤት እንድንሆን መቼም አይፈቅዱልንም። መራራው ሐቅ ይህ ነው። ሰማህ አልሰማሁም፣ አየህ አላየሁም ይቅርብን። ድል ለኢትዮጵያ ሕዝብ፣ አገር አድን ትግል። ወዳደሮችና ከሃዲዎች ይወገዱ። ትግላችን ለኢትዮጵያ ፍሬት ጠንክሮ ይቀጥል። የሐሙስ ጥቅምት 24 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ። መሸጥ የለመደ እናቱን ያስማማል። አልጀርስ እንደገና ልንለውም እንችላለን። በደቡብ አፍሪካ ኢትዮጵያ የከሃዲዎች ሰለባ ሆናለች። ከትውስታችን ገና ያልራቀው የባድመ ጦርነትና የአልጀርስ ከተማ ድርድርና ስምምነት ከ80 ሺህ በላይ ህይወቱን የገበረው ዜጋ ተረስቶ ለሻዕቢያ የሚመች መፈራረም ተፈጽሞ መሬታችን ያልነው ተሸጦ ግን ድል አደረግ አሸነፍ ወዘተ ብለው መለስ ዜናዊና ስዩም መስፍን መሬት አይቅለላቸውና ሊያወናብዱ ሲጥሩ ነበር። ወያኔ ቅጥፈቱን መደጋገም ይወዳልና አዜብ ጎላ ሚሊዮን ካገር ሰርቃ በባሌ ጥረታ ነው የምኖረው በ15000 ብር ልትለን ትፈልጋለችና ወያኔ የሚፈልገውን አግኝቶ የለም ለሰላም ስል የሚገባኝን ለቀቅ ለህዝብ ስል ተበልጬ ተስማማው ሲል ቀልዷል። በደቡብ አፍሪካ ተፈረመ የተባለውን ስምምነት የወያኔ ወዳጆች አሜሪካና የተባበሩት መንግስታት ዋና ጸሐፊ ደገፍን ማለታቸው ብቻ ስምምነቱ ለኢትዮጵያ እንደማይበጅ በበቂ መረጃ ነው። ለወያኔ ፍራሽ ሆኖ አገር ያስጠቃው ፍየል ብላስ ኮሎኔልም በፊትም ከወያኔ ጋር መፈራቀቅን የማይፈልግ በመሆኑ መደበኛ ጦር ተብለው በመቀሌ በወያኔ የተፈጁትን ኢትዮጵያውያን ሙት ዓመት አከበርኩ እያለ ወያኔ ጦርን መደበኛ ጦር ከሚለው ጋር ሊደባልቅ ይስማማል። በሰማዕት ደም ይቀልዳል። ከወያኔም ተኩስ አቁም ብለው በፈረደበት አማራ አፋር አገር ወዳዱ ላይ በጋራ ሊዘምቱም ቋምጠዋል። ህዝብ ጦርነቱ ለምንና እንዴት እንደተነሳ ያውቃል። ብዙ መቶ ሺህ ዜጎች መሞታቸውና ሚሊዮኖች መፈናቀላቸው ምስጢር አይደለም። ፍጅት ሺዎችን ጨርሷል። በማይካድራ ከ2000 በላይ ያረዱትና ወደ ሱዳን የፈረጠጡትም ማንም ሳይነካቸው ወደ ትግራይ እነሆ ሊመለሱ ናቸው። የኢትዮጵያ ህዝብ በማይፈልገው ጦርነት ተዘፍቆ በወያኔና ጭፍሮቹ ይህ ነው የማይባል ፍጅት ከደረሰበት በኋላ የፈለገው ድርድርና አጉል እርቅን ሳይሆን ላንዴም ለሁሌም የጸረ ህዝቡ ወያኔን ሽንፈት፣ የፍጅት ወንጀለኞችን ለህዝባዊ ፍርድ ማቅረብ፣ የምዕራብ ትግራይ ባልት ማስቆም፣ ወያኔ በእብሬት የቀማውን መሬትና ህዝቡ በደሙ ያስከበረውን መጠበቅ፣ የወያኔን ህገ መንግስት ተብዬ መሰረዝና የህዝብን ዴሞክራሲያዊ ፍላጎት የሚያንጸባርቅ ህገ መንግስት በሽግግር ሂደት ማጽደቅ፣ የባዕድ ጣልቃ ገብነትን ማስወገድ፣ የመደመር ብልጽግና ቧልትን ማክተም፣ አገር ወዳዶችን ያቀፈ ሰፊ የሽግግር ሂደትን መጀመርና ማካሄድ። ወያኔ ሲመቸው ጦርነት እንሰራባችኋለን፣ ሲጨንቀው ሊፈጁን ነው ለቅሶን የለመደ ስለሆነ ወደ ክልሌ የሚለው መፈርጠት ሲመጣበትና ኮሎኔሉ ለቆ በወጣለትና ተንደላቆ በያዘው መቀሌ ሳይቀር ጉድ ሊፈላ ሲመስለው እርቅ እርቅ ዋይ ዋይ ብሎ አጋሮቹን ተንጫጭተው ከቀብሩ አድነውታል። የተኩስ መቆሙን አጥብቆ ፈልጎት ነበር፣ አግኝቶታል። አሁን የዘረፈውን ብር በባንክ በኩል በጥቅም ሊያውል ፈልጎ ነበር፣ ባንክ ሊከፍቱለት ነው። በ1980ው ረሃብ ጊዜ እንዳየነው በእርዳታ ሽፋን እነ ቦብ ጌልዶፍ ኖርዌይና አሜሪካ ወያኔን በስንቅና ትጥቅ በገንዘብ በደርግ ላይ ብቻ ሳይሆን በኢሃፓም ላይ አጠናክረው ለስልጣን እንዳበቁት ሁሉ አሁንም ይቀጥል በትግራይ በተባለው እርዳታ ሽፋን ወያኔ መጠናከሩ ይረጋገጣል። ወደ ሱዳን መውጫ መግቢያ ያመቻቻል። የሚያወርደው መሳሪያ የተባለው ቀላል ይሆናል ሲባል ከባዱስ ብሎ መጠየቅ ብቻ ሳይሆን ማውረዱንስ ማን ያረጋግጣል ተገቢ ጥያቄ ነው። በዚህ ዙሪያና ሰላም አስከባሪ በሚል የውጭ ኃይል አስገብተው ለወያኔ ግንብ አጥር ሊሆኑ ያላቸውን ፍላጎት ሊያሟሉ አቅደዋል። ሁሉም እጹብ ድንቅ ብለው አይናችንን ሊጋርዱ የሞከሩብን ይህ ስምምነት ድንግርግር ያለ መሆኑ ብቻ ሳይሆን ዋና ዋና ችግሮችን በግልጽ ምላሽ ሲሰጥ አይቀርም። ለወያኔ ወደ ሽንፈቱ እየገፋው ያለው ጦርነት ይቆምለታል። ሕገ መንግሥት ያልከው አይነካብህም ተብሎለታል። ምን ጎደለው ታዲያ? ወንጀለኞቹ ተደራዳሪ ሆነው ለእጅ ጭበጣ በቅተው ምስጋና ተሰጥቷቸው ሲበድሉት የነበረው ሕዝብ ላይ ተመልሰው ሊወዘፉ እድልን አግኝተዋል። በማይካድራ፣ በቆቦ፣ በመቀሌ፣ በወልቃይት ወዘተ በወያኔ የተፈጁት፣ በአፋር በከባድ መሳሪያ ድብደባ ያለቁት ወዘተ ተረሱ እንዴ ተብሎ ቢጠየቅ አግባብ አለው። ሻዕቢያ ባድመን ዛላምበሳን አግኝቷል፣ የኮሎኔሉንም አገዛዝ አዛዥ ሆኗል፣ ጥቅሙን አስከብሯል። ያለቀው ኢትዮጵያዊ ምን አገኘ? ወገኑን ያጣው ለወያኔ ጥይትና መድፍ ለሳምሬ አውሬዎች ያስበላው ዜጋስ እንዴት ተካሰ? ወያኔ የተመኘውን ተመልሶ ገዢ የመሆን ሁኔታ ባያገኝም የመንግስት ተካፋይ ሁን ተብሏል። ታዲያ ምን አነሰው? ኢህአዴግ አይባል እንጂ የኖርነውና የተሰቃየንበት መከራ ያየንበት መብት አልባ የሆንበት የዘረኝነትና የጭቆና ተጨባጭ ሁኔታ ተመልሶ እነ ግደይ ብቻ የነበሩት ግደይና ራርሳ ሆነው ተጣምረው ሊከሰትብን አይደል? ቡትቷቸው አረንጓዴ ቢጫ ቀይ ሰንደቅ ዓላማችንን ተክቶ መብለብለቡን ሊቀጥልብን አይደል? ከክልል ፖለቲካ ጋር ተያይዞ የበደለን ቀውስ ቀጣይነቱ አልተረጋገጠም? ጥያቄው ብዙ ነው። ነገር ቢበዛ ባህያ አይጫንም ነው። አበቃ ያሉት ጦርነት አያበቃም፣ ይቀጥላል። ሊፈጅ የታቀደው እና የተሞከረው ሕዝብ አሁንም የፍጅት ሰለባ ሊሆን ኮሎኔሉም ሸኔውም ወያኔም ተዘጋጅተውለታል። ለሰለባው ሕዝብ፣ ለአፋሩም፣ አማራውም፣ ለአገር ወዳዱ ሁሉ የሚለገሰው ምክር ትጥቅህን መፍታት ሳይሆን አጥብቅ፣ ለከፋ ቀን ራስህን አዘጋጅ፣ ኅብረትህን በዘረኞቹ ላይ አጠናክር የሚል ነው። ሰላምን ለማስፈን የአገርና የሰላም ጠንቆች መወገድ ነበረባቸው። ይህ ግን አልሆነም። ጦረኞቹ እነሱ፣ የፍጅት አባወራዎች እነሱ፣ ትጥቅ አስፈቺ እነሱ ሆነው ሰላም አምጪዎች እነሱ ሲሆኑ እናያለን ብሎ መጠበቅ አይንን ከፍቶ ተደናግሮ አገርን ማጣት ነው። ከወዲሁ ተጨፈኑ እናሙኛችሁ እያሉን ነው። ሰላም ሰፍኗል፣ ፍትህ ተረጋግጧል፣ ትኩረታችን ወደ እድገት እያሉን ነው። ሰላምም ድልም የተገኘ ይመስል የአሜሪካና የኮሎኔሉም ቱልቱላዎች በየመድረኩ መዋረቅን ይዘዋል። ባልጀርስ ጊዜ እንደሆነው የነፉት ጉም ሲጠራ ግን ሰላምም አገርም የምናጣበት ሁኔታ ይገተርብናል። አገራችንን ተቃራንተው ሊገዟት መሆኑን ስንት መስዋዕት ያደረግንበት አንድነትና ዲሞክራሲ ድራሹ መጥፋቱን ያበስሩናል። ያለን አማራጭ መፍትሄ ትግላችንን መቀጠል ነው። ሳንደናገር አገር ማዳን ትግሉን ማፋፋም ነው። ጠላትን ወዳጅ አለማለት ነው። አገራችን ኢትዮጵያ ብለው ሲፈለሙ መስዋዕትነት የከፈሉትን ዜጎቻችንን ደም ረግጠን ክህደትን አናጅብም። ኢትዮጵያን ለዘረኞችና ለጣላት ባዕዳን አሳልፈን አንሰጥም። መታነጋሪት ከታት ሰራዊት አገር ማዳኑ ግዳጅ ከግብ አልደረሰምና ትግላችን ተፋፍሞ ይቀጥል።
ለምንስ ይዋሻል? እስከመቼስ ይዋሻል? ቁጥር 8 ለጨሰኛው ለገባሩ ለደሃ ገበሬ ጦማደሩ መሬት አፈር ማለት ለሱ ደም ስጋና ነፍሱ ህይወት እስትንፋሱ። ዴሞክራሲያ ጳጉሜ 4 ቀን 1967 ዓመተ ምህረት የመለስ ዜናዊ ቡድን የሀገራችንን መሬት ለባዕዳን አሳልፎ ሰጥቶና መረን ለለቀቀ ብዝበዛ ሽጦ ባለበት ኢትዮጵያና ህዝቧ ከውርደትና ጨፍን ብዝበዛ ሌላ ምንም የማያገኙ መሆናቸው እየታወቀ የመለስ አገዛዝ እየነዛው ያለው ማደናገሪያ ተራ ውሸት መሆኑም ከቶም መደበቅ የሚቻል አይደለም። አርሶ አደሩም መሬት ላራሹ መፈክሩን አሁንም እየጠበቀ ባረመኔውና ስግብግቡ የመለስ አገዛዝ እየተበዘበዘ መገኘቱም ሀቅ ነው። ሚሊዮኖች ተርበው እያሉ የአገሪቷ ገንዘብ ወድቆ ተንኮታክቶ ባለበት የኑሮ ውድነት ህዝብን መከራና ስቃይ አከናንቦ እየታየ የመለስ ዜናዊ ኢኮኖሚው እያደገ ነው ውሸት የቅጥፈትን ክብረ ወሰን የያዘ ነው። ገዢ መደቦች ማለትም ጨቋኝ አገዛዞች መዋሸታቸው ቅንጦት ሳይሆን ያገዛዛቸው ማገርና ምሰሶ ነው። ጨቋኝ ናቸውና ሀቅን መሰረት አድርገው ሊገዙ አይችሉም። ጨለማን ብርሃን የግፍ አገዛዛቸውን ዴሞክራሲ ማለት ይገደዳሉ። ያለፈው ኮሎኔል ሰርቶ አደሩን ህዝብ ፈጅቶና አሰቃይቶ እየገዛ ለሰርቶ አደሩ የቆመ መንግስት መሰረትኩ ብሎ ሲመጻደቅና ሲዋሽ ነበር። ወያኔም አገር ያወቀውን ፀሐይ የሞቀውን ዘረኛና ጸረ ህዝብ አገዛዙን ዴሞክራሲያዊ ነው ብሎ ይዋሻል። የትግራይ ጠባብነትና የበላይነት የሚባለውን አስፍኖ እያለ ጭቁን ብሔረሰቦች የመብታቸው ባለቤት ሆኑ ብሎ ይለፍፋል፣ ይዋሻል። ይህን ውሸቱን ለማድመቅና ለመንዛት ደግሞ በፕሮፓጋንዳ መሳሪያዎቹ ማለትም ጋዜጦች፣ ሬዲዮኖች፣ ቴሌቪዥን፣ ድረገጾች ሁሉ ይጠቀማል። የብሔራብ አገሮችን ዋሾችን ወይም ሎቢስት የተባሉትንም በህዝብ ገንዘብ በብዙ ሚሊዮን ዶላር ቀጥሮ ግፈኛ ስርዓቱን በዴሞክራሲ ጭምብል ይሸፋፍናል። ጠላቶቹንም ባሰትና በውሸት ማዕበል ጠርጎ ጠራርጎ ሊያጠፋ ይጥራል። በዚህም መሰረት ከ1967 ዓመተ ምህረት ጀምሮ ወያኔና ሌሎችም ጠባቦች በኢሃፓ ላይ ያሰራጩት ሸት ምሳሌ ነው። ወያኔ በ1983 ዓመተ ምህረት ወደ ስልጣን ሲጓዝ በአሜሪካ አጋፋሪነት በለንደን ከተማ በእንግሊዝ ሀገር በተደረገው ስብሰባ ኢሃፓ እንዳይሳተፍ የሰጠው የሐሰት ምክንያት ኢሃፓ ጦር የለውም፣ በትጥቅ ትግል አልተሰማራምና ይህ ስብሰባ በትጥቅ ትግል የተሰማሩት ብቻ ጉባኤ ነው የሚል ሲሆን፣ በዚያን ወቅት በለንደን ጉባኤ በአዳማቂነት ከተጠራው ኦነግ የበለጠ ሰራዊት ኢሃፓ እንደነበረው እየታወቀ ማለት ነው። ከጥቂት ጊዜ በኋላ ደግሞ በአዲስ አበባ የሽግግር ጉባኤ ብሎ ሲጠራ ኢሃፓ ጦረኛ ስለሆነ ሊሳተፍ አይችልም ብሎ ማገዱ የሚታወስ ነው። በዚያን ጊዜም የአሜሪካው የውጭ ጉዳይ ሚኒስቴር የአፍሪካ ጉዳይ ኃላፊ ሄርማን ኮሄን መለስ ዜናዊ በደመሪና ሁሉንም ኃይሎች ለማቀፍ የሚጥር ነው ብሎ ለከሃዲው ዋሽቶለት ነበር። ሄርማን ኮሄንም ሆነ ሌሎች ባዕዳንና መለስና ወያኔም ቢሆኑ የተቃወሟቸውን ሁሉ የደርግ ርዝራዥና ትምክህተኛ አማራ ብለውም በውሸት ሲከሱና ሊያጥራሉም ሲጥሩ እንደነበር የምናስታውሰው ነው። አሁንም ቢሆን መለስና ጨፍሮቹ የተቃወሟቸውን ሁሉ ጸረ ሰላም፣ አድሃሪ፣ ትምክህተኛና ጸረ ትግሬ ብለው በሐሰት ሲከሱ የምናዳምጠው ነው። ውሸታቸው አልታደሰም፣ ውሸታቸውም ጋብ አላለም። የመለስ አገዛዝ መዋሸት ያቆመ ቀን ጉድ ይፈላበታል ወይም የሚፈላበት ይመስለዋል ማለት ይቻላል። በደፈናው ፖለቲካ አስቀያሚ ነው፣ ፖለቲከኞችም ዋሾች ናቸው የሚል የተለምዶ አነጋገር አለ። ሐሰትም ሐቅም ነው። ማንም ሰው ግን ከፖለቲካ ሊርቅ ወይም ሊሸሽ አይችልም። ፖለቲካ አልወድም፣ በፖለቲካ አልገባም የሚሉ ሰዎች ዜጋ ሆኑ አልሆኑ በሀገር በተወሰነ ህብረተሰብ ውስጥ ነዋሪ እስከሆኑ ድረስ ፖለቲካ ህይወታቸውን ፈቀዱለትም ጠሉትም ይቃኘዋልና ከፖለቲካ ማምለጥ አይችሉም። ከፖለቲካ ርቅ ያለው ማለት ራሱን የቻለ በብዙውን ጊዜ ተፈለገም ተጠላም ለጨቋኞች የሚጠቅም ፖለቲካ ነው። በሌላ በኩል ደግሞ ፖለቲከኛ አንድ ወጥ ፍጡር አይደለም። ለራሱ የግል ጥቅምና የስልጣን ጥም ሲል ወደ ፖለቲካ የሚገባ አለ። ለህዝብና ለሀገር ብሎ የሚታገልና ህይወቱንም እስከ መስጠት ድረስ የሚሄድም አለ። ስለዚህም አስመሳዩን ከሐቀኛው መለየት ያስፈልጋል። ለዚህም ነው የፖለቲካ ሰዎችን ሆነ ድርጅቶችን ስለራሳቸው ከሚያወሩት ሳይሆን ከተግባራቸው በመነሳት መገምገም መዳኘት የሚገባው። የመለስ አገዛዝ ፕሮፓጋንዳ ከተጨባጭ ድርጊቱና መልኩ የሚገናኙ ወይም የሚመሳሰል አይደለም። ለዚህም ነው ከልፈፋ ባሻገር ጠለቅ ያለ ግንዛቤና ግምገማ ያስፈልጋል የሚባለው። ፖለቲካ ሁሌም ውሸት ነው ብሎ መደምደም ስህተት መሆኑ ባያከራክርም የመለስ ዜናዊ አይነት አገዛዞች በደም ስራቸው ውስጥ ውሸት ቢፈስ ከቶም የሚያስደንቅ ሊሆን አይገባውም። የአረመኔው መለስ ወሮ በላ ሚስት ልጆችን ትምህርት ቤት መስደጃ ገንዘብ አጠረኝ ልትለን ሞክራል ነበር። ውሸታምና ይሉኝታ አይተዋወቁም። ትግላችን እየተጠናከረ ሲሄድም የመለስ አገዛዝ የውሸት ማሰራጨት ዘመቻ ይበልጥ ይፋፋማል። አገዛዙ ወንጀል እየፈጸመ ይህንን በተቃዋሚዎች ላይ ሊላክክ መጣሩም አይቀርም። ወያኔ ትግል ይል በነበረ ጊዜ የሐውዜንን ህዝብ ራሱ ለጥቃት አጋልጦ ዞሮ ደግሞ ጨረሱን ብሎ እንዳለቀሰና ህዝብንም እንዳነጋገረበት የተጋለጠ ሐቅ ነው። ህዝብም ነቅቶ በመገኘት ለዚህ ሐሰት ዘመቻና ቅስቀሳ ሰለባ አልሆንም ማለት መቻል አለበት እንጂ የመለስ ቡድን ህዝብን በብሔረሰብና በሃይማኖት ሊከፋፈል ሲወራጭ ጆሮ ሊሰጠው አይገባም። የአባላይም ከዚህ በፊት ከተደረገው በባሰ የውሸት ክስ ዘመቻው መጧጧፉ መጠበቅ ያለበት ነው። በተደጋጋሚ ለምን ይዋሻል ብለን ለጠየቅነው መልሱ ውሸት ለገዛዙ ህልውናና በስልጣን መቀጠል አስፈላጊ በመሆኑ የሚል ነው። የሚዋሸውም የመለስ አገዛዝ መቃብር ውስጥ ይገባ ድረስ ይሆናል። ያባ ተከፋፍሏል፣ ደክሟል፣ ጠፍቷል የሚለው የሞኝ ከበሮ ልፋ ያለው ነውና ገና የሚደለቅ ነው። ይህን የነመለስን ልፈፋ የሚያጅቡ ሙጃዎችም መፈልፈላቸው ቀጣይ ነው። በስልጣን ላይ ያለው ቡድን የህዝብን ገንዘብ በእጁ አስገብቷልና ለከይሲ ተልእኮቹና ለቅጥረኞቹ ይበትነዋል። የትግሬ ህዝብ መንግስት ነኝ ብሎ የዋሸው እውነት የመሰላቸውና በዘረኝነት የሚያጅቡት ጥቂቶች ደግሞ አሁንም አሉ። ዘርፊያው ተጧጡፏልና አብረው ሊዘርፉ ያቆበቆቡም የነመለስን ውሸት በገደል ማሚቶነት ያስተጋባሉ። ዝቅጠቱ መረለቆም ጳጳስ ነኝ ያለው ካድሬ ሐውልቱን ሲያቆምና አምባገነኑም ስለ ቅንድቡ ሳይቀር ሲያዘፍን ስለ ራሱ የውሸት ታሪክ ሲያጽፍና ፎቶውን በየቦታው ሲሰቅል እየታዘብን ነው። ያባ ይህን ሁሉ ዝቅጠትና በአጠቃላይም ጸረ ሕዝቡን አገዛዝ ተቃዋሚ በመሆኑ የነመለስ ዜናዊ የሐሰት ዘመቻ ዋነኛ ኢላማ ሆኖ ቆይቷል። አዲስ ክስተት አይደለም። ወያኔ በናቅፋ ተወልዶ ትግራይን ገንጥዬ ነጻ አገር አድርጋለሁ ካለ ጊዜ ጀምሮ አጥብቆ የተቃወመውን ኢህአፓን ሲያጠቃና በሐሰት ዘመቻም ሊያስጠላ ሲጥር ቆይቷል። በመጀመሪያ ኢህአፓን የአማራ ድርጅት ብሎ በመሰየምና ለታላቂቷ ኢትዮጵያ የሚታገል ትምክህተኛ ድርጅት ነው ብሎ በመለፈፍ ከጠባቦቹ አጋሮቹ ጋር ሆኖ ሞከረ። ይህ አልሰራ ሲለውና የትግራይንም ህዝብ በጠባብነት ሊቃኝ ሲሳነው ደግሞ አሁንም ከአጋሮቹ ጋር ሆኖ በኢህአፓ ላይ በትግራይ ጦርነትን ከፈተ። ይህ ድርጊቱን እስከ ዛሬ እነ ስብሐት ነጋ ክደው ኢህአፓ ነው የወጋን ማለታቸው የሚጠበቅ ቢሆንም ከወያኔና መለስ ተለየን የሚሉትም ሐቁ ሲነገር ከዘረኝነትና ጠባብነት የተለያዩ ባለመሆናቸው ይህንኑ ክስ ሲያስተጋቡ ይሰማሉ። ያባ ሁሉን ብሔረሰብ ያቀፈ ኢትዮጵያዊ ድርጅት የነበረና አሁንም የሆነ በመሆኑ ለጠባቦች ሁሉ፣ ኢትዮጵያዊነትን ለሚጠሉ ለሚክዱ ሁሉ፣ ኢትዮጵያዊነትን ገና እንደራደር ለሚሉት ሁሉ ከመጎርበት አልፎ ዋነኛ ጋሬጣና እንቅፋት ሆኖባቸው ቆይቷል። በመሆኑም ወያኔ በያባ ላይ ያላሰራጨው ሐሰት፣ ያልጎነጎነው ሴራ፣ ያላደራጀው ተልካሻ የለም ማለት ይቻላል። እፎይታ በሚባል ጋዜጣ፣ ተራራን ያንቀጠቀጠ ትውልድ በተባሉት መጽሐፍት፣ በሬዲዮኖቹና የድረ ገጾቹ ወዘተ ወያኔ ደጀን ወይም ራስ ዳሸን ተራራን የበለጠ ውሸት በኢህአፓ ላይ አሰራጭቷል። ይህ እርኩስ እንቅስቃሴው ደግሞ ኢህአፓ ትግሉን እያጠናከረ ሲሄድ የሚፋፋም እንጂ የሚበርድ አይደለም። በመሰረቱ የመለስን ቡድን ከሃዲ ማለቱ ትክክል አይደለም። ከሃዲ የሚባለው ወዳጅ የነበረና የታመነ ወይም ቃል ኪዳኑን የካደ ነው። ወያኔ በናቅፋ ሲወለድ ጀምሮ ኢትዮጵያን እገነጣጥላለሁ፣ አፈርሳለሁ፣ አዋርዳለሁ፣ አማራውም ዋና ጠላቴ ነው ብሎ የተፈጠመ ነበርና ያፈረሰው ቃል ኪዳን የለም። በጸረ ኢትዮጵያዊነት ተፈጠረ፣ በጸረ ኢትዮጵያዊነት ከዚህ ደርሶ ዓላማውን ከግብ ለማድረስ እየተፍጨረጨረ ያለ ነው። ከሃዲ ከማለት ይልቅ ጸረ ኢትዮጵያው ቡድን መባሉ ተገቢው ነው። ይህን ጸረ ሕዝብ ቡድን ገና ከምስረታው ጀምሮ ኢህአፓ ታግሎታልና እስከ ዛሬ በጸረ ኢህአፓ ውሸቱና ድርጊቱ ቢቀጥር የሚጠበቅ ነው። ኢህአፓን በውሸት ናዳ ሊቀብሩ ዛሬም የሚስጨረጨሩ ሌሎች ደግሞ የዚያ ያለፈው አረመኔ አገዛዝ ርዝራዦች መሆናቸው የሚካድ አይደለም። ኢህአፓ በጭፍን ቂምና ጥላቻ ከደርግ ንክኪ የነበረውን ሁሉ ሲያወግዝ አልተደመጠም። እንዲያውም ያኔ ካደሙትና በደል ከፈጸሙበት ጋር ሳይቀር ለአገር ሲል በዋናው ጣላት ላይ ለማተኮር በሚል ማበሩና በህብረትም ተዋቅሮ መስራቱ የሚታወቅ ነው። ነገር ግን በነሱ ብሶ ዛሬ ኢሃፓ ላይ የውሸት ክስና ዳ እየለቀቁ መሆናቸው ደግሞ የሚታይ ነው። አንዳንዶቹ ደግሞ በተቃዋሚ ድርጅቶች ውስጥ መመሸሸጋቸው ላይበቃ በጸረ ኢሃፓ ልፈፋቸው ምንም መቆጠብን ባለማሳየታቸው ምላሽ መሰጠታቸው የግዶሏል። አላርፍ ያለች ታት አይነት ከሆነባቸው ተጠያቂዎቹ ራሳቸው እንጂ ኢሃፓ አይደለም። ታዛቢው ህዝብና ኢሃፓ ሞተው ሳልኩ ቀይ ሽብርም ከቶም አልተያይደም ብለው ሲግዱ ወይም ያን አረመኔ ኮሎኔል ቀባቀዱስ ሊቀቡ ሲነሱ በዝምታ ልናያቸው መቼም ቢሆን መች መጠበቅ የለበትም። ስናደርግ እንደቆየነው ውሸታቸውን ቅጥፈታቸውን እናጋልጣለን። ማፈሪያ ታሪካቸውም ይፋ ይወጣል። እስካሁን ያልነው የጻፍነው ሁሉ ውቅያኖስን በጭልፋ መሆኑን ባይዘነጉትም መልካም ይሆናል። አሁንም ግን ዋናው ያገርና የህዝብ ጣላት ላይ እናተኩር ማፋሰቢያችን ቀጣይ ይሆናል። ጆሮ ያለው ይስማ። በየአህጉሩ ያሉ ቀልቤሳዎች ከህዝብና ከኛም እይታ የተደበቁ ከመሰላቸው ተሳስተዋል። መለስ ዜናዊ ለፍርድ ይቅረብ ጩኸቱ ሽብርተኛ ነፍሰ ገዳዮችንም የሚጠቅስ መሆኑን ራሳቸው በራሳቸው ላይ እያመጡ መሆናቸውን በጊዜ ቢረዱም ይሻላቸዋል። ኢሃፓ ከወያኔ ጋር ተመሳጥሮ ይሰራል። ኢሃፓ ተቃዋሚ ኃይሎችን ያጠቃል፣ ያዳክማል፣ የሚቋቋሙ ህብረቶችን ያፈርሳል። በደርግ ጊዜ ለባዕድ አድሮ አገር አመሰ፣ ወጣቶችን አስጨረሰ፣ የሶማሊያን ወረራ ደገፈ፣ ኤርትራ ኢትዮጵያ ቅኝ ግዛት ናት አለ፣ ወዘተ ወዘተ እጅ ያሉ ውሸቶች ሲሰራጩ አመታት አለፋቸው። በደርግ 17 በወያኔ 19 እና ከዚያም በላይ አመታት። ታዲያ አዲስ ትውልድ ሲተካ ውሸቶች ከመደጋገም የተነሳ እውነት እንዳይመስሉ መከላከልና ውሸትን ውሸት፣ ዋሾን ዋሾ፣ አረመኔን አረመኔና ጨቋኝ አገዛዝ ብሎ ማጋለጥ ግዳጅ ነው። ጠባቦች የኢትዮጵያን ታሪክ ራሱን በሐሰት ቀለም በርዘው መልኩን ሊያሳጡት ሞክረዋል። የመቶ ዓመት ታሪክ ቀኝ ገዢ ወዘተ ያልተባለ የለም። ሐሰቱ ለግንጠላና ጠበታቸው መሠረት ሆኖላቸዋል። የሕዝባችንን ኢትዮጵያዊነት እስከ መካድም ተደርሷል። በሀገር ላይ የሚደርሰው ጥቃት ደግሞ ኢትዮጵያ ብሎ በሚታገለው ኢሃፓ ላይም የኢትዮጵያን ጥቅም አሳልፍ ያልሰጥም ባለው ኢሃፓ ላይም ሆዳደር አልሆንም ብሎ ሦስት አገዛዞችን የተቋቋመው ኢሃፓ ላይም መዝነቡ መሰንዘሩ አልቀረም። ኢሃፓ ይህን ሁሉ ጥላቻ ያተረፈውና በተለይም በጠባቦች ነጋ ጠባ የሚጠቃው ለኢትዮጵያ በመቆሙ ብቻ ነው። የአባ ጠላቶች ጠላቶቹ የሆኑት የኢትዮጵያ ጠላቶች ስለሆኑ ነው። ለዚህም ነው የውሸቱ ዘመቻ። ለዚህም ነው ኢሃፓ ባጠቁት ቁጥር እሰየው ብሎ የሚደሰተው በሥራው በእንቅስቃሴው ከማበሳጨት አልፎ እየጎዳቸው በመሆኑ ምስክር ነውና። ኢሃፓ በጎረቤት አገሮችና በጠባቦች ሲደርስበት የቆየው ጥቃት ድርጅቱ ኢትዮጵያዊ መስመሩን አለቅ ብሎ ለመቆየቱ ማረጋገጫ ነው። መስመር ለቆ ሕዝባዊ ቃል ኪዳን አፍርሶ ለፋሽስቱም ለጠባቡም ለባዕዱም አድሮ በነበርማ ይሄኔ ሥልጣን ተቀራማጭ ሆኖ ውርደትን ሞቀኝ ብሎ በለበሰ ነበር። ኢሃፓ ግን ከዚህ አይነት ቅሌት በመራቁና ለቃል ኪዳኑ ሲል መሞትን መሰዋትን ባለመፍራቱ ከሕዝብ ክብርና ፍቅርን ሲያገኝ፣ ከጠላቶቹ ግን እንደሚጠበቀው ሁሌም ውግዘትን አትርፏል። ኢሃፓ ቃል ኪዳኑ ለሕዝብና ለኢትዮጵያ ነበርና ነውና ከሀገርና ሕዝብ በፊት ግለሰቦችን አስቀድሞ አያውቅም አያስቀድምም። ጣዖት ስላላቆመም ለተክለሰብ ሰለባዎች ተገዢ ስላልሆነም ሁሌም መርሁና ቃል ኪዳኑን ያከብራል ያስቀድማል። ኢትዮጵያን ስለሚያስቀድምም ለውሱን ድርጅታዊ ጥቅምና ምቾት በሚል ለባለነፍጥ ወይም ሀያል ነን ለሚል ባዕዳን ጎንበስ አይልም። የህዝብ ጥቅምና የትግል ክንድን ይጎዳሉ ወይም ያዳክማሉ የሚላቸውን ክስተቶችና ድርጊቶችም በዝምታ አያልፍም። ሂስ ማቅረብ ባለበት በስርዓት ሂስ ያቀርባል፣ ማጋለጥ ባለበት ደግሞ ወደ ኋላ ሳይል ያጋልጣል። በመሆኑም አንዳንዶች ገና ከወዲሁ ለጠረቡት የመድር ጣዖት ወይም ሊያመልኩት ለተነሱት ግለሰብ ወይም ድርጅት ጥብቅና የቆሙ እየመሰላቸው ኢህአፓ ድርጅቶችን ወረፈ፣ አጥላላ፣ ወዘተ በማለት የሐሰት ክስን ይደረድራሉ። ኢህአፓ ግን ይህን ውሸት ደግሞ ደጋግሞ ማጋለጡ የታየ ነው። ለሰብአዊ መብት መከበር ቆም ያለው የሚል ግለሰብ ነጋ ጠባ ልዩነት እያደረገ የታሰሩና ደብዛቸው የጠፋውን የኢህአፓ አባላት ጉዳይ ፍጹም አላነሳም ሲል ለሰብአዊ መብት መቆምህ አጠራጣሪ ነው ብንለውና ግለሰቡም ከወያኔ መሪዎች ጋር ከ1983 ዓመተ ምህረት ጀምሮ የነበረውንም አጠያቂ ዝምድና ብናነሳ ሐቅን ተናገርን እንጂ በባዶ ጥቃት አልተነዘርንም። ዴሞክራሲያዊ ነን፣ ብሩህ ብርሃን በሀገር እናመጣለን፣ የተሻለ ለውጥ እናመጣለን ብለው የተነሱትን ተቃዋሚ ኃይሎች መልክ የሚያከፋና ለትዝብትም የሚዳርግ ሥራ በተቃዋሚ ድርጅት ወይም መሪዎች ሲፈጸምም ይህን እኛን አይወክልም፣ ትክክልም አይደለም ማለት ደግሞ ለኢህአፓ ግዴታው ነው። ድርጅቶችና መሪዎቻቸው ድጋፍ የሰጣቸውን አምኗቸው መስዋዕት የሆነውን ህዝብ ሲከዱት ወይም የሚያሳፍረውን ሲሰሩ መቃወም እንዲሁም በዝምታ የምናልፈው ግዳጅ ሊሆን አይችልም። በፖለቲካው ዘው ብለው ገብተው አላዋቂና ደብረ በጥበጥ የሆኑትንም ተዉ፣ በቃችሁ፣ ህዝብን አትናቁ፣ የህዝብ ትግል መሪ ለመሆን ብቃቱም ችሎታውም ጽናቱም የላችሁም መባላቸው ተገቢና ለህዝብ ትግልም ጠቃሚ ነው። ኢህአፓ እንዴት ከበደለ ጠላት ምህረት ይጠየቃል ቢልም ሞት ለፋሽስት፣ ሞት ለጠባብ ወያኔ፣ ኢህአፓ ያሸንፋል፣ ድል ለኢትዮጵያ ህዝብ ብለው እየጮሁና እየዘመሩ በድፍረት ዓለም ያወቀው እስራትን ሳይሆን ሞትን የተጋፈጡና የተሰዉ አባላትና መሪዎችም ስለነበሩትም ነው። ታሪክ ታሪክ ነውና ደም ፈሶ ተጽፏልና በራጆችና ካህዲዎችን ኢህአፓ ቢቃወም በርታ በርታ መባል ይገባዋል። ነፍሰ ገዳዩ በህዝብ ላይ በደል የፈጸመው ትናንት በህዝብ መካከል ግጭት ሊፈጥር ከወያኔ ጎን ቆሞ የነበረው መሰል ማፈሪያ ሁሉ ያውም ከህዝብ ይቅርታ ሳይጠይቅና ጸጸትን ሳያሰማ ጀግና ወይም የህዝብ መሪ ሲባል ኢህአፓ መቃወሙ ቀጥልበት የሚያስተኝ እንጂ የሚተች ሊሆን ባልተገባ ነበር። ባጭሩ የህዝብን ጎራ የሚጎዳና የሚያዳክመውን ሁሉ ኢህአፓ ይቃወማል። ይህን ተቃውሞ ለማስቆም የሚጥሩና በድርጅቱ ላይ የሐሰት ክስን የሚደረድሩ ልፋታቸው ከንቱ መሆኑን በጊዜ ሊረዱት የሚገባ ነው። ግዳጁን በተወጣ የውሸት ዘመቻ ኢላማ መሆን አይገባውም። አስመሳዩን ከሐቀኛው መለየት እንደሚገባ ሁሉ ወንጀለኛና ያወለቀው ሸሚዝ በንጹሃን ደም የተጨማለቀውንም በግርግርና በማጭበርበር ወደ ህዝብ ጎራ ማስገባት ከቶም የሚፈቀድ ሊሆን አይችልም። በዚህ መልክ ኢህአፓ ዘብ ቆሟል። ዛሬም የማይታክት ዋርድያ ነው። ኢህአፓ ህዝብን ልሂቅ፣ ምሁርና ክትካት ነቃይ ወይም ያልሰለጠነ በሚል ፈርጆ ለምሁሩ ክፍል ሁሉን አዋቂነትና ካህሊነትን የሚቸር ድርጅት ላለመሆኑ ታሪኩና የአሁኑ አቋሙም ይመሰክራሉ። ምርጥነትን ተቀብሎም አያውቅ፣ ላቡን አፍሶ ስንቱን ያስተማረውን ሰርቶ አደር ህዝብ ያከብራል። መሰረታዊ ዕውቀትም ሆነ የለውጥ አምጪነት ኃይል የሕዝብ ናቸው ብሎ ያምናል። ስለዚህም ተማርን ብለው ግን የማይሆን አቋምን ይዘው የሚነግዱትን ኢህአፓ ሁሌም ቶሽ ቆሙ እንጂ አቅጣጫ ቀይሩ እንጂ ከሕዝብ ተማሩ እንጂ ብሎ ይገስጻል። ይህ አቋም ያልገባቸው ደግሞ ኢህአፓ ጸረ መሆር ነው ብለው ሲዋሹም ይደመጣሉ። ድርጅቱ ማንንም የህብረተሰብ ክፍል ከጨቋኞቹ ውጭ ማለት ነው በጠላትነት የሚፈርጅ ካለ መሆኑ ሌላ ኢህአፓ አያሌ ምሁራንን ያቀፈና ያታገለ ለጀግና መስዋዕትነትም ያበቃ ነውና ጸረ መሆር ሊሆን የሚችልበት መሰረት የለም። ግን ዛሬ በየቦታው ብቅ ብቅ ብሎ ሊስፋፋ እየጣረ ያለውንና በመሰረቱ ጸያፍ የወያኔ ጠባይ የሆነውን ህዝብ የመናቅ ስሜትና ዝንባሌ ኢህአፓ አምሮ ይታገላል። በኢህአፓነት የታገለው ተማሪና ምሁር፣ ጭቁን ወታደርና ዴሞክራሲያዊ መኮንን፣ አርሶ አደርና ለባደር፣ ሴትና አዛውንት ቁጥሩ ብዙ እንደነበር የሚታወቅ ነው። ይህ ሁሉ ህዝብ ኢህአፓ ድርጅታችን ነው ብሎ የታገለው የህዝብን የልቡን ፍላጎቱን ድርጅቱ ሊታገልለት ስለተነሳ ነው። ኢህአፓ በብሔረሰብም በሃይማኖትም ሆነ በጾታ ልዩነት የሚያምን አልነበረምና መልእክቱ ሰፊን ህዝብ አነሳስቷል። እነ ደርግና ወያኔ ሊያጠፉት የተነሱትም በፖለቲካው መስክ ሽንፈትን ስላከናነባቸው እንጂ በሌላ ምክንያት አይደለም። ኢህአፓ ሊዳከም የቻለው ህዝብ ድጋፍ ስለነሳው ሳይሆን በአዳንም ለአረመኔዎቹ ድጋፍ ሰጥተው ፋሽስቶቹም አሰቃቂ ሽብርን በህዝብ ላይ በመፈጸማቸው ነው። በተፈጠረው ክፍተት ደግሞ በኢትዮጵያ ጠላቶች የሚደገፉ ጠባቦችና የግንጠል አቀንቃኞች ሊጠናከሩ ቻሉ። ሐቁ ይህ ነው። ወያኔም ረሃብተኛውን ለሞት ዳርጎ ብዙ ሺዎችንም በግፍ ጨርሶና ለባዕዳን አድሮ ገብሮ ሊጠናከር ቻለ። ዛሬም የመለስ ቡድን በስልጣን ላይ ያለው ራሱ እንደሚዋሸው ህዝብ መርጦት ወዶት ደግፎት ሳይሆን በአፈና ኃይሉ በመመካትና ተቃዋሚዎቹ ተገቢውን ትግል ሊያደርጉ ገና የቻሉ ባለመሆናቸው ነው። ይህ ግን ዘላለማዊ ሁኔታ አይደለም፣ በመቀየርም ላይ ነው። በኢትዮጵያ የውሸት ቋቶች፣ ቀጣፊዎች አገዛዞቹና ጭፍሮቻቸው ናቸው። ያለፈው አገዛዝና የዛሬውም አንድ የሚሆኑት ነጋ ጠባ መዋሸትን በተመለከተ ነው። የመንግስት የተባለው ሬዲዮ ከሚናገረው ሰዓት ውጪ ሁሉ ውሸት ነው የሚባለው አለ ምክንያት አይደለም። ዜናው ባብላጫ ውሸት አዘል በመሆኑ ነው። በሬ ያውም የሞተ ወለደ የሚል በመሆኑ ነው። የህዝብን ሰቆቃ ክዶ ደስታ ተፈደ ብሎ ስለሚዋሽ ነው። ኢህአፓ የዚህ ውሸት ዘመቻ ዋና ኢላማ መሆኑ አያስገርምም። ሰው በላ ስርዓቶችን ሁሉ አምሮ ታግሏልና አስመሳዮችም ግርግር ለሌባ ያመቻል እንዲሉ ሰው ጠፋ መስሏቸው የህዝብ መሪነን ወይም የቀጣይ ትግልና የጀግንነት ምሳሌነን ብለው መድረክ ቢወጡ ወይም ያ የከፋ ታሪካቸውን ሲደብቁ ኢህአፓ በዝምታ የሚያልፋቸው አይደለም። የውሸቱ ናዳ ይጎደጎዳል እንጂ ሶስት አገዛዞችን በቆራጥነት የታገለውና በመታገል ላይ ያለው ኢህአፓ ፈርቶና ተደናግጦ ዝምታን አይመርጥም። ያ ጀግና ኢህአፓ ትውልድ ሊረሸን ቆሞ ሳይቀር በቆራጥነት ይዘምር እንደነበረው ሁሉ ቢወቀጥ አጥንቴ ቢንቆረቆር ደሜ ለአዲስ ሥርዓት ልምላሜ ፍጹም ነው እምነቴ የትግሉ ነው ሕይወቴ ብሎ የታገለና እየታገለ ያለን ድርጅት በውሸት ዘመቻና በሐሰት ጋጋታ ማሸነፍ መቼም አይቻልም። የሕዝብ ጠላቶችና ዘራበዮች እርማቸውን ያውጡ።